ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ የካቲት 19 ቀን 2012 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በኦዴድ ኦዴፓ ተባባሪነት በኦነግ አሸባሪዎች የታገቱት የደምቢዶሎ ዩኒቨርሲቲ የአማራ ተወላጅ ተማሪዎች መዳረሻቸው ከጠፋ እነሆ ዛሬ 85 ቀን አለፋቸው። ወጣቶቹ ከቤተሰቦቻቸው በሰላም ይገናኙ ዘንድ በያጣጫው የሚደረገው ትግል ተፋፍሞ መቀጠል ይገባዋል። በምርጫ ከተሸነፍኩ ስልጣን እለቃለሁ ሲል የነበረው ሹም አሁንማ ቀረርቶውን ቀይሮ ያለነው በአፍሪካ ነውና ብሸነፍ አጭበርብሬ አሸናፊ ሆናለሁ ሲል ተደመጠ እየተባለ ነው። የማይቀርና የሚጠበቅም ነው። ሹሙን ከቤተ መንግስት የሚያወጣው የህዝብ አመጽና ትግል ነው። አለያም ተፎካካሪዎቹ አጋድመው በቃሬዛ የሚያወጡት ይሆናል እንጂ በፈቃዱ በትንግርትና ተረኛነት አገኘዋት የሚላትን ስልጣን የሚለቅ አይሆንም። ዝንጀሮን ከባህር አሳን ከገደል በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ የዕለቱ ሐተታ ነው። በማስከተልም
ወያኔ በተቀናጀ መልኩ ጥቃት እያደረሰ መሆኑ የታወቀ ነው። እውነታውን መለወጥ የሚቻል አይሆንምና ፈሪስካን ወረድረስ ጎበዝ መኖሩን ሊያክዱት አይችሉም። ባንዳስካለም ጀግና መኖሩ ሀቅ ነው።
እየተገደሉ አፍቃሪ እየሞቱ ተደማሪ በሚል ርዕስ የቀረበ ነው። ከዚያም
ሀገራችን ለሶስተኛ ጊዜ በውጭና በሀገር አጥፊዎች እጅ ወድቃለች። እና አብይ ወያኔን ለማንገስ የተሰለፉ የድርጅት ካድሬዎች እንጂ የኢትዮጵያን ህዝብ ችግር ፈቺ የመሆን ፍላጎትም ችሎታም የላቸውም።
ለሆዳም እህሉን ለነገረኛ ነገሩን ቢተውለት እንደሚተው ሊገል የመጣን ጠላት ቢለምኑት አይመለስም በሚል ርዕስ የቀረበ ጽሑፍ ነው። በቅድሚያ ዜና እን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ያስተላለፈውን የስም ማጥፋትና አፍራሽ ቅስቀሳዎች አስመልክቶ ማስጠንቀቂያ የሰጠ መሆኑ ታውቋል። የብሮድካስት ባለስልጣኑ የካቲት 18 ቀን ለኦኤምኤን በጻፈው ደብዳቤ ጥር 9 ቀን በፍቼና ገብረጉራቻ የኤፌኮ ስብሰባ ላይ ኃይለ ሚካኤል ታደሰ የተባለ ግለሰብ ቤተክርስቲያኗ ግለሰብ ከግለሰብ የምትለያይ በሃይማኖት የምትከፋፍል የተወሰነውን ዜጋ እንደ ባዕድ እንደ ፍሽፍታ የምትታይ መሆኗን እንዲሁም የቤተክርስቲያኗን ስም የሚያጠፉና በሐሰት በመወንጀል ያደረጋቸውን አፍራሽ ዘረኛ ቅስቀሳዎች በኦሮሚያ ሚዲያ ኔትወርክ መተላለፉ የሚዲያውን ፈቃድ ሊያሰርዙ የሚችሉና እንዲሁም በወንጀል ሊያስከስሱ የሚችሉ መሆናቸውን ገልጾ ማስጠንቀቂያ ሰጥቷል። ከማስጠንቀቂያውም ጋር ጣቢያው በይፋ ይቅርታ እንዲጠይቅና በተመጣጣኝ ስፋትና በተመሳሳይ የስርጭት ሰዓት የቤተክርስቲያኗን ቅሬታ እንዲያስተላልፍ አዟል። በጋምቤላ በንዌር የብሔረሰብ ዞን አንድ ቀበሌ ሊቀመንበር መገደሉን ተከትሎ በተነሳ ግጭት 12 ሰዎች ሕይወት መጥፋቱን የጋምቤላ የሰላምና የጸጥታ ቢሮ አስታውቋል። ከግለሰብ ጥቃት ወደ ጎሳ ግድያ ባመራው በዚህ እርስ በርስ ግጭት በአምስት ቀበሌዎች የሚገኙ ከ400 በላይ ቤቶች ሲቃጠሉ 7000 የሚጠጉ ነዋሪዎች ወደ አዋሳኝ ቀበሌዎች ተሰደዱ መሆናቸውም ተነግሯል። ከ300 በላይ ከብቶችና እንስሳትም ተዘርፈዋል ተብሏል። 6 ተጠርጣሪዎች በቁጥጥር ስር የተደረጉ ሲሆን ለተፈናቀሉት እርዳታ እየተደረገ መሆኑም ተነግሯል። ከጥቂት ቀናት በፊት በአማራው አካባቢ የነበሩ ባለስልጣኖች ከክልል አስተዳዳሪነት ወደ ፌደራል ሹመት ሲዛወሩ በአማራው ክልል ምክር ቤት የተወሰኑ ተቃውሞዎች መንጸባረቃቸው ይታወቃል። ከክልል ባለስልጣንነት ወደ ፌደራል ተዛውረዋል ከተባሉት ግለሰቦች መካከል የወያኔ አገዛዝ በተለይ በአማራው ህዝብ ላይ ለ27 ዓመታት ያደረሰውን በደል በግልጽ ሲያወግዙ ከነበሩት መካከል አቶ ዮሐንስ ቧያለው የመለስ ዜናዊ አስተዳደር ማዕከል ተቋም ኃላፊ ሆኖ መሾም ብዙዎችን ሲያስገርም ከመቆየቱም በላይ በግለሰቡ ላይ ያነጣጠረ በቀል እርምጃ እንደሆነ ተገምቷል። አቶ ዮሐንስ ሹመቱን እንደማይቀበሉ ለአማራ ቴሌቪዥን ከሰጡት ቃለ ምልልስ ላይ ተናግረዋል። በህገወጥ መንገድ ወደ ሱዳን ሲሻገሩ የነበሩ 96 ሴቶች መያዛቸውን የጎንደር ከተማ ፖሊስ መምሪያ ገልጿል። ሴቶቹ ከተለያዩ የአገሪቱ ክፍሎች የመጡ ሲሆን ባረፉበት ሆቴል ውስጥ በህብረተሰቡ ጥቆማ የተያዙ መሆናቸው ተነግሯል። ህገወጥ ደላሎች ለአንድ ሴት ከ15 እስከ 20 ሺህ ብር ድረስ ያስከፈሉ መሆናቸው የተገለጸ ሲሆን በጉዳዩ ተጠርጣሪ የሆኑ አንድ ወንድና አንድ ሴት የተያዙ መሆናቸውም ታውቋል። የፖለቲካ ምህዳሩን ለማስፋትና አንድነትን ለማምጣት በሚል ምክንያት ክሳቸው ተቋርጦ እንዲፈቱ ከተደረጉ 63 ግለሰቦች ውስጥ ኤርሚያስ አመልጋ ሳይፈታ የቆየበት ዋናው ምክንያት አቃቤ ህጉ ግለሰቡ ከሜቴክ ባለስልጣኖች ጋር በመመሳጠር 51 ሚሊዮን ብር የሚያወጣውን ኢምፔሪያል ሆቴል በ75 ሚሊዮን ብር ተሸጦ አላግባብ የወሰደውን 21 ሚሊዮን ብር እንዲመልስ በመጠየቁ ነው ተብሏል። በተያዘ ዜና አገዛዙ ሰሞኑን የ63 ግለሰቦች ክስ ተቋርጦ እንዲፈቱ ማድረጉ ከህግ አንጻር ትክክል አለመሆኑን በርካታ የህግ ባለሙያዎች ተናግረዋል። ባለሙያዎቹ ቀድሞውኑ ማስረጃ ያልተገኘባቸውን ሰዎች አለመያዝና ለፍርድ አለማቅረብ ተገቢ ሆኖ ሳለ ፍርድ ቤት ከቀረቡ በኋላ በፖለቲካ ምክንያት ጉዳያቸው ሳያልቅ ክስ ማቋረጥ የፍርድ ቤቱን ነጻነት የሚጋፋ ከመሆኑም በላይ አንድ ፓርቲ ወይም ቡድን ከፍትህ ስርዓት ላይ የበላይነት እንዳለ ያሳያል ብለዋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል።
ይበለው ይከብዳልና ይበለው ከሳ ተቆረ ይበለው ብለው ቢደቁ ይበለው ያመረረ ይበለው አይማለዱ ይበለው ሰው ቢበድሉ ይበለው ከፊት ላይ ይበለው ከእጁ ቢወጡ ይበለው ተራዋን ታሉ ይበለው ሰው ቢበድሉ ከፊት ላይ ይበለው ከእጁ ሲወጡ ተራዋን ታሉ ወንድሙ ካልከፋ አሉን ለትደጁ ደሙ እንዲከረፋ
ዝንጀሮን ከባህር አሳን ከገደል ከቶ የማይሆን ነገር። የዘረኞች አገዛዝ ስራው አራምባና ቆቦ ሆኖ ከመገኘቱ ባሻገር ካለው ሁኔታ ጋር አይጣጣምም። አገዛዙ የኢትዮጵያን ህዝብ እርስ በርስ አጣልቶና በሰፊው ሊያባላ ድልድል ሰርቶ ይያለ የዚህ አረመኔ ስርዓት ቁንጮ ሁለት የተጣሉ ሴቶችን አስተረኩ ብሎ በቴሌቪዥን ይሞካሻል። ቡራዩና ለገጣፎ አጣዬ ወዘተ አማራው ህዝብ ተፈጀ ጋሞ በብዛት ተፈናቀለ የወሮበላ ቡድን ነገሰ ሲሉት አበባ በቦሌ መንገድ ላይ ተከልኩ ከተማና ጸዳን ዛፍ ተከልን ብሎ ውሸት ጨምሮበት ይለፍፋል። ያገርን ችግሮች መቅረፍና የህዝብን ፍላጎት ማሟላት ህዝባዊና ባለችሎታ መሪና ዴሞክራሲያዊ ስርዓትን ይጠይቃል። የተጣላ ሁለት ሰውንም ለማስታረቅ የሚጠይቀው ግን ተራ አፈመላጭ ሰው ወይም ሽማግሌ ነው። ሹሙ ሆደመጋዝ አፈጮሌ ተራ ሰው ነው። የገለማውን ስርዓት የከተለ በመሆኑ ከመነሻው የህዝብን ድጋፍ ሊያገኝ የሚችል ሰው አልነበረም። ህዝብ ደም የገበረው ግልጽ ለሆኑ መሰረታዊ ጥያቄዎች ነው። ወልቃይት የጎንደር ነው ጀምሮ እስከ ወያኔ ኢህአዴግ ይውደቅ ይወገድ ድረስ ለስርዓት ለውጥ ማለት ነው። ለስርነቀል መሰረታዊ ለውጥ ስርነቀል ለውጥ ሲባል ሁሉንም ነቅሎ መጣል ማፈራረስ አስመስሎ ያቀረበው ሹም ያጨበጨቡ ሞር ተብዮች እንደነበሩ አረሳንም። ግን የስርዓት ለውጥ የነበረውን መድገም ሳይሆን አብዮት ወይም መሰል ለውጥን የሚጠይቅ ነው። ዘረኞቹ የወያኔ ህጎች አይነኩም የደማንላቸው ናቸው ብለው እነዚህ ህጎች ህዝብን በብዛት እንዳደሙ ካዱ። ዘረኝነት ይወገድ የተባለው ተረሳ ወይም ተሻረና የከፋ ዘረኝነት በተረኝነት ማጠየቂያ ተንሰራፋ። የፖለቲካ እስረኞች በብዛት ሳይፈቱ እንደተፈቱ አስመስለው አቀረቡ። ሹሙም በሐሰት ፕሮፓጋንዳውና አላው ዞሮ ሁሉ ኃይሎች ገብረውልኛል የቀረ ድርጅት የለም ሁሉን እስረኛ ለቀናል አዋጆች ተሽረዋል አማራው ሲፈጃ ላይየሁም እናቴ ተነክሳለህ ብላኛለች ብሎ ህዝብ ላይ ይያላገጠ ቀጠለ። ዛሬም ከሽፎበት ይያለም በዚሁ ሊቀጥል ይገረገራል። የተጠለፉት የደምቢዶሎ ትውልድ አማራ ተማሪዎችን የለም አልጠፉም ብሎ ሊክድ ሊያስገድም ሞክሮ ከዚያም የሐሰት ዜና የሚያሰራጩን የሚቀጣ አዋጅ ብሎ ተያዙብን ታሰሩብን ያሉ ዘመዶችን አስሯል። የእስር ቤቶች በር አንዱን ሲያስወጣ እጥፍ የሚያስገባ ሆኖ አለ። መብት ረገጣውን አላየንም ባዮች ቢበዙም ከበፊቱ ተባብሷል። የዚህ አገዛዝ አዋላጅና ደጋፊ አሜሪካ አሁንም ሽጡን ገትሮ ዘረኛውን አገዛዝ ቢደግፍም ከጊዜ ወደ ጊዜ ግን አገዛዙን የሚያወግዘው ህዝብ ቁጥር እየበዛ ነው። ህገወጥ መሳሪያን መቆጣጠር በሚልም አማራውን ህዝብ በተለይ ትጥቅ ለማስፈታት የታቀደውም የሚሳካ አይሆንም። ህዝብ ራሱን መከላከሉ ቅንጦት ሳይሆን ፍትሃዊና ግዳጅም ነው። ኢትዮጵያ ላይ ጦርነት ያወጁት እነሱ ናቸው ወያኔ ነው። ውስጣዊ ቅራኔያቸውን ማባባስ ሲገባ ሁለቱንም ማስወገድ ግን ጽኑ ዓላማችን ሆኖ መቀጠል ያለበት ነው። ጫጫታ የለመደ ሰው አባይ ዳር ቀበሩኝ ይላል ተብሏል። ውሸት የለመደበት ሹም ነጋጠባ ቅራኔ በላዩ ላይ ይቀፈቅፋል። በተለምዶ አነጋገር ሁሌም በግራ ጎኑ ነው የሚነሳው ማለትም ይቻላል። ምን ቀና ክንዋኔ አስመዘገበ ብንል መልስ መስጠት ይከብዳል። ምን ቀውስ አመጣ አባባሰ ብንል መልስ ሰጪው ብዙ ሚሊዮን ይሆናል። ሐቁ ይህ ነው። በገዢው ቡድንና በሰፊው ህዝብ መካከል አብይ የሆነ ቅራኔ አለ። በህዝብ መካከል ዘረኛ ጥላቻን በማሰራጨት ህዝብን እርስ በርስ ለማቃረን የጣሩት እስካሁን አልተሳካላቸውም። ዘረኞቹ አምባገነንና ፋሽስታዊ አገዛዝን ሊመሰርቱ ሊያደላድሉ እየሞከሩ ናቸውና ይህ ሁሉ ህዝብን ኦሮሞውንም ጭምር የሚመለከትና በህዝብም የማይፈለግ ነው። ወደድንም ጠላንም ትግላችን ይቀጥላል የሚለው አሁንም ወቅታዊ መፈክር ነው። ለችግራችን መፍትሄ የሚሆነው የሽግግር ሂደት ለሀገር ችግሮች በጋራ መፍትሄ የምንሻበት ላይ ጋሬጣ ስለዘረጉ የሽግግር መንግስት እስኪመሰረት ትግላችን ቀጣይ መሆኑ የግድ ሆኗል። ምርጫ ያሉትን ቧልታቸውን ህዝብ የማያጅብና ማዕቀብ የሚያደርግበት ቢሆንም ተመረጥን ብለው ሊቀጥሉብን አቆብቁበዋልና ትግላችን መቀጠል አለበት። ዘረኛና አምባገነናዊ ባይሆኑ የሽግግርን ሂደት ተቀብለው አገራችን በቀውስ ከመናጥ ታመልጥ ነበር። ይገን አልሆነም። የሹሙ የግል ስልጣን ጠምና ያጋሮቹ ጭፍን ዘረኝነት ለሽግግር ሂደት ተልቅ ጋሬጣ ሆኖ በመርጫ ከተሸነፍኩ ስልጣን እለቃለሁ ሲል የነበረው ሹም አሁንማ ቀረርቶን ቀይሮ ያለነው በአፍሪካ ነውና ብሸነፍ አጭበርብሬ አሸናፊ ሆናለሁ ሲል ተደመጠ እየተባለ ነው። የማይቀርና የሚጠበቅም ነው። ሹሙን ከቤተ መንግስት የሚያወጣው የህዝብ አመጽና ትግል ነው። አለያም ተፎካካሪዎቹ አጋድመው በቃሬዛ የሚያወጡት ይሆናል እንጂ በፈቃዱ በትንግርትና ተረኛነት አገኘዋት የሚላትን ስልጣን የሚለቅ አይሆንም። ቀደም በተመክሮ እንዳየነው የሰላማዊ ለውጥን በር ዘግቶ አምባገነን የሆነ አገዛዝ ሁሉ አመጽ በራሱ ላይ ጋባዥ መሆኑ የተረጋገጠ ነው። ስለዚህም በአገዛዙ ላይ ህዝባዊ አመጽን ማፋፋም ግዳጃችን ሆኖ ይገኛል። ትግል ስንል የምር ነው የሚል የኢሃፓ መፈክር አለ። ትግል በአፍ ብቻ ሲሆን ውጤት አልባ ነው። መታገል፣ መቁሰል፣ መታሰር፣ መድማት፣ መሞት ያለበት የምርና ያመረረ ትግል ነው። እኛ ትግል የምንለው ከገዢዎች አስፈቅደን የምናካሂደው ትግል ሊሆን አይችልም። ወይም በአገዛዙ በተቀደደ ቦይ መፍሰስና ዋጋ ማጣትም አያዋጣም። ነገ ይዞልን የሚመጣው የባሰ ብጥብጥና ጭቆና፣ ይበልጥ ፍጅትና ለቅሶ ብቻ ነው። በሚታየውና ባለው ሁኔታ ብሩህ ቀን ተንከባሎ የሚመጣልን አይሆንም። ደምተን ታግለን ተሰውተን ነው ድልን ልናገኝ የምንችለው። ሌላ አማራጭ ፍለጋ መሰማራቱ ከንቱ ልፋት ነው። የሽግግር ምስረታ እውን ካልሆነ መሰረታዊ የኢትዮጵያ ችግሮች የሚፈቱ አይደሉም። ያምባገነን አገዛዝ ይቀጥልብናልና ባዕዳን አገራችን ኢትዮጵያ ላይ ክፉ ደባ ፈጽመዋልና መጠጊያ በሚያሳጣቸው የትግል እሳት ልንለበልባቸው ይገባል። ከችግሮቹ ምንጮች ሹሞቹ ሆነ ከአሜሪካ የምናገኘው ለህዝብና ለአገር የሚበጅ መፍትሄ የለም። አገር አድን ትግላችን በአገር ጠላቶች ላይ ሁሉ ማመጽ መነሳት አለበት። ወዳጅና ጠላትን መለየትና ዘረኞችን ከህዝብ አለመደባለቅ ወሳኝ ነው። ወያኔ የትግራይን ህዝብ እንደማይወክል ሁሉ መንጋው የኦሮሞን ህዝብ አይወክልምና የትግራይና የኦሮሞ ህዝብ የኢትዮጵያዊው ትግል ሙሉ አካልና አጋር ሆነው መገኘት ይጠበቅባቸዋል። የጠላትን ቁጥር ብዛት መቀነስ የወዳጅን ግን ማበራከት ብልህነት ነው። ስልጡን ወይም ብልህ ፖለቲካ ያ አሜሪካዊ የሆነ ትውልድ ኢትዮጵያዊ ቱሪናፋ እንዳለው ተንበርክኮና እጅ ሰጥቶ መገኘት ሳይሆን ጠላትና ወዳጅን ለይቶ በጠላት ላይ ህዝብን አስተባብሮ መፋለም ነው። ተንበርክኮ ትግል ያድርባዮችና ሽንፈተኞች ዘዴና አጓጉል ሰበካ ነው። የዚህን ክህደት አባወራዎች ደግሞ ከሹሙ ጫማ ስር ሲወድቁ አይተናቸዋል። ፈሪ ተለይ ባንዳ ተለይ ነው መፈክሩ መሆን ያለበት። ወያኔ ኢህአዴግና የብልግና ፓርቲውም ይውደሙ። ዘረኝነትን በተባበረ ትግል ድል እናድርግ። ኢትዮጵያዊነት ይጠናከር።
Lo de mi ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በሚከተሉት አድራሻዎች መጠቀም ይቻላል። በደብዳቤ ፍኖተ ዲሞክራሲ የመልእክት ሳጥን ቁጥር 73337 ዋሽንግተን ዲሲ 20056 USA ሲሆን በኢሜይል efdpu@aol.com
እየተገደሉ አፍቃሪ እየሞቱ ተደማሪ ገጆች እንደፈለጉ የሚያስቀብጡበት እድል እክል ቢገጥመው በድንጋይ በጠጠሩ በጉቶ ማስተባበር የተለመደባት ሀገር ላይ መሆናችንን መዘንጋት አይኖርብንም። ወንጀለኛን ከህግ ልቅ በክርን ለመቅጣት የምንጋበዝ በይቅርታ ነጻ ለማውጣት የምንጥር በቀልን በጸሎትና በልመና ለመፈወስ የምንጓጓ ሁሉም ነገር ለህግ ያለን ክብር እየዘቀጠ መሄዱን ያረጋግጣል። ገጨኝ መታኝ አነገለኝ ብሎ ማለትን ፈርተው ስሜታቸውን ዋጥ አድርገው ከነቁስላቸው ከመኖር ውጪ አማራጭ የሌላቸው ዜጎችን ቁጥር ከአመት ወደ አመት እየጨመረ እንዲሄድ እያደረግን ነው። አሻፈረኝ የሚል ጀግና ትውልድ እንዳይኖር ለማድረግ ወያኔ በተቀናጀ መልኩ ጥቃት እያደረሰ መሆኑ የታወቀ ነው። እውነታውን መለወጥ የሚቻል አይሆንምና ፈሪስ ከኖረ ድረስ ጎበዝ መኖሩን ሊያግዱት አይችሉም። ባንዳስ ካለን ጀግና መኖሩ ሀቅ ነው። ድሮ ጥንት አንድ እንደልባ ኗሪ ሹመኛ ኗሪውን ያስተቃየ ሲኖር አባቱ የገደለበት ሰው በወሰደው ኦሪታዊ ምላሽ በመወገዱ በጎረቤት ዘንድ ሹክሹክታው ጎልቶበት አጉረምራሚዎች በሁለት ጎራ ተከፍለው ይታዩ ነበር። አንደኛው ወገን ያባትን ጓደኛ መግደል ተገቢ አይደለም ሲል፣ ሁለተኛው ክፍል ደግሞ በዝምታ የቤቴ መቃጠል ለቱሃኒም በጀኝ የሚል አይነት ስሜት ውስጥ መግባቱ ይስተዋል ነበር። እርግጥ ነው የገዳይን ጉልበት በመሳም የተገዳይ ወገን እርቅ ያወርድ ማለቱ የሚሰራ አይሆንም። ፍቅር በህግ ከታገዘ ባህል የመሆን እድል ይገጥማል። ያለ ህጋዊ ድጋፍ ግን ገደቡን ስቶ መንከስም ፍቅር እስከመሆን ሊደርስ ይችላልና አደጋ አለው። በወዳት ገደልኳት የሚሉ አይነት ጨዋታ ወያኔንም በስተመጨረሻ አፍረክርኮታል። ወያኔን በፍራሽ አዳሽነት ለማገልገል የተነሳው አዲሱ ሹምም ቢሆን አይሳካለትም። ስልጣንን ወዶና አፍቅሮ ለህዝብ ሰላምን ማስፈን የሚቻል አይደለም። ምክንያቱም ስልጣንና ግለኝነት የሚለያዩ ናቸውና ሰላምና ህዝብም እንደዚያው። ማንኛውም ትክክለኛ አይምሮ ያለው ዜጋ የኢትዮጵያን የታሪክ ውጣውረድ የሚያውቅ አሁን ያለችበትን ሁኔታ የሚረዳ በምንም አይነት መልኩ ህዝብን በአንድ ፓርቲ ራይ አስተዳድራለሁ ብሎ ማሰብ አይችልም። ወያኔ የኢትዮጵያን ህዝብ በጎሳና በዘር ሸንሽኜ እገዛዋለሁ የሚለው እቅዱ ከሽፎበታል። የከሸፈውም ህዝብ ስለማይፈልገው ነው። ይህንን የህዝብ ፍላጎት ለመቀልበስ የሚጥረው አዲሱ ሹም ልዩ ልዩ ምልጃዎችን እያቀረበ ነው። ህዝብን አጭበርብሮ ጊዜያዊ ድጋፍ ማግኘት ሀቅን ሊደብቅ አለመቻሉንም የተረዳው አይመስልም። አዲሱ ሹም እኛን አትጫኑን እንደምትዋት ከፊት ለፊታችን እንጂ ተጀርባችን አትመልከቱ፣ በጥንቃቄ ካልተያዝን ወድቀን ልንሰባበር እንችላለን፣ ከተሰባበርን ደግሞ ስብርባሪው እግር ይቆርጣል እያለ ነው። ልክ አጼ ኃይለ ሥላሴ ላንድ በጊዜው ታዋቂ ለነበረው አሳምነው ገብረወልድ ለተባለ የራዲዮ ጋዜጠኛ የሰጡትን አይነት መልስ ግርማዊ ጃንሆይ ከርሶ እድሜ በኋላ የኢትዮጵያ ድል ምን ይሆናል ብለው ይገምታሉ ለሚለው ጥያቄ በመጀመሪያ የሀገሪቱ ህገ መንግስት ጠንቅቆ ማወቅ ያስፈልጋል በሚል በቁጣ ነበር የመለሱት። ወያኔ እኔን መንካት ኢትዮጵያን ማፍረስ ነው። መጀመሪያ የዘር ክልል ፖሊሲን ተግባራዊነት ማጤን ያስፈልጋል ይያለን ነው። አዲሱ ሹም ከእቅዱ ጋር ሊሄድ የማይችለውን እንደ ኢሃፓ ያለ የብዙ ዘመን የትግልም ድባለቤትና በኢትዮጵያ ፖለቲካ ላይ በቂ ተመክሮ ያለውን ድርጅት ማግለል የፈለገበት ምክንያት ግልጽ ነው። የሚገርመው ግን የፈለፋ ቃላት መሰንዘሩ ነው። ያም ቢሆን ግምት ውስጥ አስገባው እንጂ ውዳሴን አላስገኘለትም። አዲሱ ሹም ኢህአዴግ የማጭበርበሪያ እድሳቶች ስላደረገ የእድሜ ልክ ፓርቲ ከመሆን የሚያግደው ነገር የለም። ኢህአዴግን ለመቋቋም የህሊና ዝግጅት ያስፈልጋል፣ ከባድ ተፎካካሪ መሆን ያስፈልጋል እያለ ለራሳቸው የትግል ዓላማ ሳይሆን የሀገር ናፍቆት ያጠቃቸውን አዛንቶች እየቀለደባቸውን ያለው። እርግጥ ነው በሀገር ውስጥ ትግል ተወጥሮ በነበረበት ወቅት ባዳን እነዚህን በውጭ የሚገኙትን በመረጥ አስገባና ደጋፊ አድርጋቸው ብለው በመከሩት መሰረት ጠራርጎ አስገብቷል። ሁሉም ኦነግን እንዲያጅብ የተደረገ እንጂ ዋጋ ፈቶ ያነጋገራቸውም የለም። ቢያስገባቸውም እንኳንስ ለህዝብ አማራጭ ሆነው ሊገኙ እንደ አዲሱ ሹም ፕሮግራም በተደማሪነት ሚዛን የሚደፋ ሆነው አላገኛቸውም። ኮርስ እንዳይሰጣቸው እድሜያቸው ሳይቸግረው አልቀረም እንጂ አክብሮ እንኳን የሚመራቸው አይሆንም። ለምስጋናም እንኳን ድምጽ አለመስጠታቸው የራሳቸው ጉዳይ እንጂ የሹሙ ጉዳይ አይደለም። ኦነግ ገና እንደገባ ነው ስራው ላይ የዋለው። ሀገር ማፍረሱን ህዝብ መከፋፈሉን በላይሰንስ እየተንቀሳቀሰበት ነው። ዋ ኋላ እያለ አዲሱን ሹም ሲያስፈራራ አንድነት የሚሉ ድምጻቸውን አጥፍተዋል። ትንፍሽም አይሉም። ግድያውን ለመተቸት የመራራ ጉዲናን ታህል እንኳን ድፍረት አላገኙም። በዚህ ላይ አዲሱ ሹም ከውጭ እንድትገቡ ፈቀድንላችሁ እያለ አንገታቸውን እንዲደፉ ያደርጋቸዋል። የህዝብን የውስጥ ድል አስቀምተው የገቡት እነዚህ የስም ድርጅቶች እንኳን ተጽዕኖ ፈጣሪ ሊሆኑ አድናቆትን እንኳን በወጉ ማቅረብ አልቻሉም። የትግሉም ሆነ የድሉ ባለቤት የኢትዮጵያ ህዝብ ነውና በትዝብት እየተመለከታቸው ነው። የወያኔው ሹም ውጭ ሀገራት የቆዩ ተቃዋሚዎችን ሳይቀር ወደ ሀገራቸው እንዲገቡ ፈቅጃለሁ፣ እስረኛ ፈትቻለሁ፣ የአዲስ አበባ ጥቂት ወጣቶችን ባስር ምንድነው ጥፋቱ እያለ ማካካሻ አድርጓቸዋል፣ አሸማቋቸዋልም። የእስከዛሬውን የስደት ኑሯቸውን ሁሉ አፈር አስገብቶባቸዋል። የትግላቸው መሰረት ሁሉ ህዝብ ሳይሆን የራሳቸው ጥቅም እስኪመስል ድረስ አጋልጧቸዋል። ይህ አይነት ሁኔታ ከኢሃፓ እንደማይጠበቅ የታወቀ ነው። ኢሃፓ የሚታገለው የታገለውም ህዝቡን ለስልጣኑ ለማብቃት እንጂ ከገዢዎች የራስም ሆነ የምሳ ግብዣ ላይ እየተገኘ የሚሞዳሞድ ፓርቲ አለመሆኑን ጠላቶቹ ማወቃቸው ያስደስተዋል። ለብዙ ዘመናት ደሃን ያገለለ ህዝብን ለስልጣን ያላበቃ የቤተ መንግስት ቁርጥን አሻፈረኝ ሲል የኖረ ነውና በግብዣው ተዋጥቶም ለግብዣው ቋምጦም አያውቅም። ለወያኔ የጥገና ለውጥ የሚያጨበጭቡ አንድም ጉዳዩ ያልገባቸው አለበለዚያም በአሜሪካኖችና በአረብ ሀገሮች አይዞ ባይነት የሀገሪቱ ችግር በዚህ አይነት መልኩ ይጠናቀቃል ብለው ያመኑ ናቸው። ባለፉት ዘመናት ሁሉ የውጭ ጣልቃ ገብነት በሀገራችን ላይ ያደረሰውን ጉዳት ማገናዘብ ያቀፋቸው ናቸውና አትዋዙ ማለቱ ተገቢ ነው። በቆራጥ ግን ሀገርን ማዳን አማራጭ የሌለው ነው። ድል ለኢትዮጵያ ህዝብ።
እንቁርጡ እንቁርጡ ምናብ ሽለቦ ተናገሪ ፈንዳ ስንቱን እንደቀረቀሽ ተጨለማሽ ገብረማርያም በጥፎል ደማራን ቤቱን በጥፋውራ ጣናሉ በደደለ በቀለ ቀልቤ ሳበች ፈጨሃው ይሳ ከንትር ባጋደመ ደምብር የሚጠየቅባት ኢትዮጵያ ምድር እንቁርጡ ምናብ ሽለቦ ማውጪ ተናገሪ ስንቱን እንደቀረቀሽ ለዓለም መስገብ አንተ የጠያቂ እንቁርጡን ቁርጡ ጋር ተጋግማ ስትጣላ እኔ ምን አገባኝ በገዢዎች ስራ? ያ ሳግማቱ አሉ ጭንቅላቱ እንዲያንተ ገዢዎች እንዲያስያምታቱ ገዢ በበደለ ተገዢን ሲያወግዙ አማራ እያሉ ሰው ሲገዘግዙ እናም እኔ ጉልት ምድር እንጂ ገዢ ማናረገኝ አንተ ጠያቂ ባጣ ባጋብ ጭቅ እያ እንቅስቱ እኔ አዘምቶች ገረስ ይከተሉ ምን የተፈጥሮ ልጅ ተሰው ደሞ ሲያስሱ ምን አለ አንቺ ምድር አንቺ የተፈጥሮ ልጅ ተሰሽ እንዴ አልቀበልም ብትይ ያንን ጥቁጭ ያለ ማሁን ወራፍሽ እንደምትሽ ወይ
አንተ ለጠያቂ እንቁፍቱን ቁፍት ያልፋቃ ጨጭቀኝ እባክህ ልቀቀኝ ጉዝ ምድር እንጂ ገዥ ማናደርገኝ እናም እንቁፍቱን ቁፍት ያልክ ይብቃ አትጣራ እኔ ምን አገባኝ በገዦች ስራ ዋይ ሳሉ በጣም እጁ ሞጭ አውጥቶ እግሩ ተሸርሽሮ የግድር መከራን እየገፋ ኖሮ ለኢትዮጵያ እናቱ አጥንቱን ክርክሶ ስጋውን ከምድሯ በደሙ ለጉሶ ለአንድነቷ ክብር ለህዝቦቿ ፍቅር ጠላቱን ተጋጠሎ በገበረ ፍርዶን ይበላል እየተወገ ፈርዶበት አማራ እሬ ሀገር ያለ እሬ ወገን ያለ ከታች እስከ ላይ ሰው በሰው ሲሸለት ዝም ይባላል። አሁን ደውል ይመስጥም በፍጡም እንብኝን እንጥራ መከራው ግፊቱን እጅዳን ባሙና ደሙን በመገበጥ ወርቅ ላቀረበ ምላሽ ሆኖ አፈር ቀንሳት ተዳጥሞ ለውያኔ አድሞ ጉድጓድ ይከተታል አማራው ተለቀ ዘሩም አገሩን አሳገሩና ክብሩ ለሰንደቅ ዓላማ መሞቱም መኖሩ ባላሪ ደረደር ጌታ እንደማድ ይጋጣል ይያለፈች አንቺ ማማ ኢትዮጵያ ሀገር አንቺ እናት ሀገር የዜጎችሽ አለቁ ታዛዥ ነሽ ነው ቸልም ይባደር እንብኝ የሚታጠቅ ሲቃውን ለማስቆም ለወገን የሚወርቅ ነግበን እያሉ ክንድን አጠንክሮ ይህን የግድ ትራት ካልጻባሽ ቀንጥሮ ሁሉም በየተዋራው እየረዋል እያደር ፍንቁልቁል ይወጣል ይሰደዳል ካለ ፈርዶበት ምን አጥተሩን ጽቡቅ ድንጋይ ጠርቦ አፈራለት ልሶ ደግሞት በመብላት ይህን ይሆን ወንጀሉ መልበሱ ውጡቱ ይሆን ስተቱ አገሬን ማለቱ ወገኔን ማለቱ ፍንቅልቅሉ ጠፍቶ በቁም መሸለቱ ኧረ ሀገር ያለህ ኧረ ገበን ያለህ ግፉ ሞልቶ ተፍቶ ምድሯን አጠቀያት እምቢኝ በል ያገር ሰው አለሙትን ወጣል እምቢኝ በል ኦሮሞ እምቢኝ በል ኩናማ እምቢኝ በል ጉራጌ አፋሩን ሲዳማ እንዲን በሎጋዴ ሀደሪ ምን ጋምቤላ እንዲን በልሃሪያ እንዲን በልአንት ድራይ የማልጥቅም ይብቃው ሰው አለ ሌሎችም ተነሱ እንብኝን በቃሉ በአማራው ብቻ አይቆም በደልና ግፉ እናም እንብኝ በል ሀገር አለኛት ወያኔ ምን ባሽት ለሶበታል መሬታውና ፈረስ ወረት ከመለም ለሻይማ ላረሙ ተሽጥ ሃይማኖቴን አትል የካድሬ ህዝብ ከላይ ቁጥሩበታል ስግብግብ ዲያስፖራው ሁለቱን በሶስቱ ፎቁን አጥምጦበት እናም መኖር ግድ ይያለ በስሙኒ ውሻ አንተ ተሳስተን በነገተ ውሻ እስከ መቼ ድረስ ደዛን ተሰው በቃኝ ባላለሽ አለም መጻፍ ነው አንተ ጭቃ ቀለም ከምብሽ አለም ያወጣ የለም ወዲህ ሁሉ ወዲያ ሁሉ ወዲህ ብለህ አጣልካቸው እንዴ ወያኖች በድጉም ያርጓል ለም ተበላናቸው ለብራስ ዳሽም አካለ ባቄራ አሽቆ ያወጣ ተሰሩ እናም በቃይ ምን አበሽ ልባው በጠዋካ መሳሪ ገብደው ጋብኛ ዱቄት ተልፋት ይጣላ ችኩላይን ጓሬ ሳይወል ፈዳማ የደንድሮም ፍቅር ሳይጀምሩ ያልፋል እና ማበደማ በሻው ያኔን ያፈጥራል እና በቃኝ በላ በሻው
ለሆዳም እህሉን ለነገረኛ ነገሩን ቢተውለት እንደሚተው ሊገል የመጣን ጠላት ቢለምኑት አይመለስም። አዎ መፍትሄው ተዘጋጅቶ መጠበቅ ብቻ ነው። ራሱን ያልጠበቀ አይን እንባ አያጸዳውም። ህዝብ ለውጥ ፈልጋለው ሲል ጃኬት እንደመለዋወጥ ያለ አድርገው አይተውት ነው መሰል አዲሱ ሹምና ጫፋሪዎቹ ደቡብ ሲሄዱ የደቡብ ህዝብ ነው ያሉትን ኮት፣ ምዕራብ ሲሄዱ የኦሮሞ ነው ያሉትን ኮት፣ ሰሜን ሲሄዱ የአማራ ነው ያሉትን ጃኖ ለብሰው የመለዋወጥን ባህሪ ሊያሳዩ ጥረዋል። እነዚህ ሰዎች ኢትዮጵያዊነት ምን ማለት እንደሆነ ይገባቸው አይደሉም። መለስ ዜናዊ ኢትዮጵያን ለማጥፋት ያቀደበትን መላ ይዘው ቀርተዋል። ቢኖር ኖሮ እሱ ራሱ ስላልሰራው ፖሊሲው ለመናገር በማይደፍርበት ሁኔታ ላይ የሚሆን ሲሆን፣ ያልገባቸው በቀመዝምሮች ባልገባቸው ጉዳይ ገብተው ሲደናበሩ ላይ ያቸው የሚያስገርሙ ናቸው። ለመሆኑ ዘረኝነት በምን መልኩ ነው ማስተካከያ የሚደረግለት? እንደዚህ አይነቱ ድርጊት ዘረኞችን ለማስደሰት የሚደረግ እንጂ የኢትዮጵያን ህዝብ አንድነት ለመጠበቅ የሚችል አይደለም። ለዘመናት የአብሮ መኖር ውጤት የሆነው ነጭ ልብስ ለመተካት የተሞከረበት በወያኔ ኢህአዴግ የተፈበረከ እንጂ ባህላዊነት የለውም። ሀቁ ከተገለጠ አብዛኛው ህዝብ በተለይ አርሶ አደሩ ልብሱ ኮት አይደለም። የአማራውም ሆነ የኦሮሞው ገበሬ ግፋቢል ካኪ ሱሪ በኩታ ወይም ቁምጣ በጋቢ ነው ልብሱ። በባህላት የሚጠቀመው ነጭ ልብስ ነው። ነጭ ልብስ ማለት በተነፋነፍ ሱሪና በእጀ ጠባብ ላይ ጣል በሚደረግ ነጠላ መዋብ ማለት ነው። ከዚህ በተረፈ መደበኛው ባህል ከቆዳ በተገኙ አልባሳትና በአሽንክታብ ጌጦች ራስን ማስዋብ ነው። ዘመናዊው አለባበስ ሲታወቅ ደግሞ የሱፍ ኮትና ቦላሌ ሱሪ፣ የካኪ ሶሪያን ሱሪና ኮት በአማራጭነት የቀረቡበት ነው። የኢትዮጵያ ህዝብ ክርስትናም ሆነ እስልምና ነጭ መልበስን የሚፈቅድ በመሆኑ የአለባበስ ባህሉ በአብዛኞቹ ማህበረሰቦች ማለትም በአማራው፣ በኦሮሞ፣ በጉራጌው፣ በወላይታው፣ በዶርዜ ውስጥ ነጭ ልብስም ሆነ ጋቢና ነጠላ እንደዚሁም ጃኖ የተለመደ ባህላዊ አለባበስ ነው። ይህ በወያኔና በኦነግ የዘር ፖለቲካ የተቃኘ የባህል አለባበስ ለውጥ እያንዳንዱን ማህበረሰብ በተናጠል የሚያሳይ እንጂ ኢትዮጵያዊነትን የሚተካ ወይም የሚወክል አይደለም። ምክንያቱም የሀገር ልብሱ የቆየ ባህላዊ አንድነትን የሚገልጽ ነውና። ምክንያቱም ሸማውን የሚሸምነው የጋሞ ህዝብ የሚለብሰው ግን ቢያንስ 4-5 ትላልቅ ቁጥር ያላቸው ማህበረሰቦች በመሆናቸው የተቀናጀ አሰራርን የተከተሉ መሆናቸው ይታያል። ይሄ ለባበስ ከሃይማኖት መግለጫነት አልፎ በአለማዊ ህይወትም ውስጥ የባላት ማድነቂያ ሆኖ በመስቀል በዓል በዘመን መለወጫ በዓል ላይ የሚታይ ነው። ሌላ አዲስ ባል የሚፈጠረው ለኢትዮጵያዊነት ሳይሆን ለወያኔ የክልል መታወቂያነት መሆኑ መታወቅ አለበት። ወያኔ ኢህአዴግ የማህበረሰቦችን መነጣጠል የሚፈልገው በመሆኑ ለሀገር ልብስም ሆነ ለሰንደቅ ዓላማ ደንታ የሌለው መሆኑን አሳይቷል። ስለዚህም የመለያያ ምልክቶች አድርጎ ቢጠቀም አዲስ ነገር አይደለም። ይህን አይነቱን የወያኔ ኢትዮጵያን የማፈራረስ እቅድ በኦነግ እየታገዘና በሆዳም ኢትዮጵያውያን እየተደገፈ በጋድ በማውጣት ጊዜውን እያፋጠነው ያለው አዲሱ ሹም አብይ አህመድ በለውጥና በመደመር ስም ህዝብን ማዋዛት በመቻሉ አሮጌው ወያኔ በአዲሱ ደቀ መዝሙሩ የወያኔ ካድሬ ተተክቶ ኢትዮጵያን እያጭበረበረ እንዲያፈርስ እድል ተሰጥቷል። በነገሩ የኢትዮጵያን ህዝብ የማታለያ የፈጠራ ስራ ቢገዛው ኖሮ የሰይጣኑ ምልክት የአንድነት አርማ ነው እያሉ ሲሉት በተታለለ ነበር። ወያኔ ኢትዮጵያን በስውር ማስጠላት አላማው በመሆኑ ማህበረሰቦች በየክልል አርማቸው እንዲወሰኑና በሰይጣን ምልክቱ ምክንያት እንዲጠሉት ለማድረግ እየሰራው ነው። የኢትዮጵያ ወጣት ከመጀመሪያው ጀምሮ በመቃወም ቢንገላታም ለወያኔ ተንኮል አልተበገረም። እስካሁንም የኢትዮጵያ ጠላቶችን ተቋቁሞ ያለው ወጣት በተለያየ ክስ ወደ ዘጠኛ ሲወረወር እንደኖረ ይታወቃል። አብይ አህመድ ከዚህ የተለየ ተልእኮ እንደሌለው እያስመሰከረም ነው። ይገል የመጣን ቢለማመጡት አይለቅም እንደተባለው ያን ሁሉ የወጣት ድጋፍ አፈር አስገብቶ የአዲስ አበባን ወጣት አስሮ አሰቃይቷል። አብይ ለማጭበርበር እችላለሁ ብሎ የሚያደርገው እንጂ ነገሩ ወንዝ ይሻገራል ብሎ የሚያስብ ከሆነ የሚታዘነለት እንጂ የሚቀየሙት አይሆንም። ገና ብዙ ከአቁ ሩቆ ያለ ሰው ነውና ሁሉም ተደርድሮ በሰላም የሀገሪቱ መጻይ እድል ይወሰን ሲባል አይ ወያኔ ብቻውን መምራት አለበት የሚል ሰው በዚህ ዘመን ሲገኝ ምን አይነት ግምት ሊሰጠው ይችላል? ሀገራችን ለሶስተኛ ጊዜ በውጭና በሀገር አጥሾች እጅ ወድቃለች። እና አብይ ወያኔን ለማንገስ የተሰለፉ የድርጅት ካድሬዎች እንጂ የኢትዮጵያን ህዝብ ችግር ፈቺ የመሆን ፍላጎትም ችሎታም የላቸውም። የኢትዮጵያን ሞት ከማፋጠን የተላኩ መልእክተኞች ናቸው። ስለዚህ ህዝብ የተጠናከረ ትግሉን መቀጠል እንጂ በእነሱ ላይ ተማምኖ አይኑን ተጨፍኖ የሚጓዝ ከሆነ ከፊቱ የሚጠብቀው ሊወጣው የማይችልበት ገደል እንደሆነ መገንዘብ አለበት። የአብይ አሽቃባጮች ሀገር ወዳዶች ሳይሆኑ ጥቅም ፈላጊዎች ናቸው። የነ አብይ ስውር ዓላማ ባንድነን መዝሙር በኢትዮጵያ መፈክር ተሸፍኖ መቅረት እንዳልቻለ ያለ ጊዜው ተሻክሎ እነ ጀዋርና እነ በቀለ ገርባ ጋድ ባወጡት የእብሪት ቃልና ደንፋታ ሊታወቅ ይችላል። ከህዝብ የቀላቀላቸው የአብይ መንግስትም ጋሻ ጃግሪ ሆኖ እየተከላከለላቸው እንደሚገኝ እየታየ ነው። ለማንኛውም ኢትዮጵያዊ ሁሉ ሰንዳ በልን ማዘሙ ወቅታዊ ነው። ድል ለኢትዮጵያ ህዝብ እንደሚሆን ትርትር የለውም።
የትግራይ ህዝብ ዋና ጠላት ወያኔ ነው። ይህ ራሱ መጻፉ አስፈላጊ መሆኑ ያለብንን ችግር የሚጠቁም ነው። የትግራይ ህዝብና ወያኔ ሆድና ጀርባ ናቸው ሲባል መስማት የሚጠበቅ ነበርና ይህ ግን አልሆነም። ወያኔ ሲመሰረት ጀምሮ የትግራይን ህዝብ ከሌላው ኢትዮጵያዊ ለመነጠል ለመገንጠል ለማጣራት ደፋ ቀና ሲል የቆየ ብልሹና ዘረኛ ቡድን በመሆኑ በርካታ የትግራይ ተወላጆችን ማደናገሩና ከጎኑም ማሰለፉ የሚካድ አይደለም። ወያኔ የተመሰረተው በትግራይ ህዝብ ላይ ደረሰ የሚለው የብሔር ጭቆና ገፋፍቶት አልነበረም። ወያኔ ምንጩና መሰረቱ ፊውዳላዊ ቅርስና ስልጣንን ፍለጋ ነው። የአድዋ ምርቶች ገና ድርጅት ሲመሰርቱ የሸዋ አማራ በሚሉት ላይ ሲነሱ ከረከራቸው ሸዋ ዘውዱን ቀማን የሚል ነበር። ይህም መሰረት አድርገውም የጎንደር ተወላጆችን በሸዋ ላይ ለማስነሳት ብዙ ጥረዋል። ስልጣን ከኛ ወደ ሌላ ቦታ ሄደ ነው ቁጭታቸው። የብሔረሰብ ጭቆና የሚሉትም ደረሰባቸው ለማለት የሚቻል አልነበረም። የሚበዘበዙት በራሳቸው ፊውዳሎች ነበር። የስልጣን ተካፋይ የትግራይ ተወላጆችም ብዙ ነበሩ። በትምህርትና በሌላ መስክም አድሎ አልተደረገባቸውም ከሌላው በሚወዳደር ደረጃ። መገንጠል ወይም የትግራይ ህዝብ ብሔረተኝነት የተፈጠሩት በወያኔ በራሱ ነው። ኢትዮጵያውያን በጋራ ለሀገራቸው በየካቲት 66 ሲታገሉ እነ ስብሐት፣ አባይ፣ አረጋዊ፣ ግደይ የወያኔ መስራቾች በሞላ በግንጠላ መርሃ ግብር ዙሪያ ያሴሩና ሻዕቢያንም ይገናኙ ነበር። የመጀመሪያ መርሃ ግብራቸውም ትግራይን ገንጥሎ ሌላ ነጻ መንግስት ማቋቋም የሚል ብቻ ሳይሆን ሁሉም ብሔረሰብ መገንጠል አለበት የሚል እንደነበር አንዘነጋም። ወያኔ ትግራይን መገንጠል ብሎ ሲነሳ በርካታ የትግራይ ተወላጆችና ሽማግሌዎችም አልቀበል ስላሉ ወጣቱም ኢህአፓን በመደገፉ ወያኔ ወደ ኃይል እርምጃ ተሸጋግሮ አያሌ የትግራይ ተወላጆችን ገድሏል። ለደርጉ የህዝብ ድርጅት ጽህፈት ቤትና ነፍሰ ገዳዮች መረጃ እየሰጠ በአክሱም፣ መቀሌ፣ ውቅሮ፣ አዲግራት ወዘተ በደርግ አስገድሏል። ይህን ወንጀሉን ስም እየጠሩ ብዙዎች አጋልጠውታል። ወያኔ የትግራይ ህዝብ ጠላት መሆኑ በግልጽ የሚታየው ይህን ህዝብ ለፍጅት አጋልጦት በመገኘቱ ነው። ለነገሩ መስራች የተባሉት በውልደትም ኤርትራዊ ሲሆኑ ለሻዕቢያ ግብ ዘብ የቆሙና አሁንም የቆሙ ያሉ ናቸው። ኤርትራ ከተጠቃች ከጎኗ እንሰለፋለን ብሎ ጸረ ኢትዮጵያው ስብሐት ነጋ የሚጮኸው አለምክንያት አይደለም። ኤርትራ የኢትዮጵያ ቅኝ ግዛት አይደለችም ተባለ በሚል መለስ ዜናዊ ከ300 ገጽ በላይ ጽፎ ሊያስተባብል ጥሯል። ስለ ትግራይ ታሪክ የዚህም ግማሽ አለመጻፉ የሚረሳም አይደለም። ሻዕቢያ በናቅፋ ተጠቅቶና ተወጥሮ ሳለ ወያኔ የትግራይ ወጣቶችን በግዳጅ መልምሎና ለክላሽን ለውጥ ሽጦ በናቅፋ አስጨርሷል። የትግራይንን ያለ ሌላ ድርጅትን ለእርቅ አይዳ ጠርቶ በተኙበት በድንጋይ ፈጥፍጦና በስለት አርዶ ብዙ ወጣቶችን ጨርሷል። ስንቱ ተነግሮ ስንቱ ይተዋል። ወያኔ የትግራይን ህዝብ ለስልጣን መወጣጫና አሁን መጠበቂያ ያደረገው እንጂ ያሰበለትና የተጠቀመው ብዙ ነገር የለም። ይበልጡን ግን የጎዳው ለህዝብ ጥላቻና ተቃውሞ አጋልጦት በመገኘቱ ነው። ከዚህ አገዛዝ ተጠቃሚ ለመሆን በርካታ የትግራይ ተወላጆች አሰፍፈው ቀርበውለታል። በአዲስ አበባ እንኳ ዋና ዋና ተቋሞች፣ መስሪያ ቤቶች፣ ቢሮክራሲው፣ አየር መንገድ፣ ጦሩ ወዘተ በትግራይ ተወላጆች የተሞላ ነው። ራሳቸውን ያስተዳድራሉ የሚባሉት ክፍሎች ሁሉ በወያኔ ባለስልጣኖች ሞግዚትነት ስር ያሉ ናቸው። ይህ ሁሉ አይን ያወጣ የአንድ ብሔረሰብ የበላይነት ሌሎችን እያስቆጣና ጸረ ትግራይ ስሜቶችንም እያፋፋመ መሆኑን ማወቅ የሚከብድ አይደለም። ዝናብ ሳይመጣ ቦይ ጥረግ ነው መልእክቱ። ቀውጢ ቀንና የህዝብ ቁጣ ጎርፍ ሳይመጣ ወያኔ የትግራይን የሁሉም ጠላት መሆኑን አውቆ አቋምን ማስተካከል ማለት ነው። የትግራይ ህዝብን ኢትዮጵያዊነት ለውይይት ማስገባት ራሱ ሊታሰብ የሚገባው ጉዳይ አይደለም። ትግራይማን እንዳልነው ትግራይ የኢትዮጵያዊነት ማዕከል ነው። ሁሉም የሀገራችን ህዝቦች በጋራ የዚችን አገር ሂደት ቃኝተዋልና ጽኑ አካሎቿ ናቸው። ለትግራይም ሆነ ለኦሮሞው ኢትዮጵያዊነትን እንደራደር ማለቱ መዘባረቅ ነው። የኑሮን ሁኔታ መሰረቱን ማስተካከል እንጂ ተወደደም ተጠላም ኢትዮጵያዊነት በደም እንበልና በዲኤንኤ ያለን ነው የሚፋቅ አይደለም። ታሪክ ፋብሪካውና በባዳን ተደግፈው የሄዱት ያው እንደምናየው ወደ ባሰ ስቃይና መቀመቅ ወረዱ እንጂ ያገኙት ጥቅም የለም። ወያኔ ሲነሳ ለትግራይ ህዝብ መሰረታዊ መብት መከበር ነው የሚሉ ካሉም በወያኔ ውስጥ ዴሞክራሲያዊና ኢትዮጵያዊ ይዘት የነበራቸው ቢገፋ በጣት የሚቆጠሩ ሲሆኑ ዋናውን የስልጣን ቦታ የያዙት ግን ገንጣዮች፣ ጸረ ኢትዮጵያዎችና የሻቢያ ቅጥረኞች እንደነበሩና እንደሆኑ ጥርጥር የለውም። በወቅቱ የጎላውን የርዕዮት ቅኝት በማስተጋባት ግራ ክንፍ ለመምሰል ቢጥሩም እና ስብሃት ነጋና ጥራዝ ነጠቁ አባይ ስረ መሰረታቸው ፊውዳልና ኋላ ቀር ጥበት መሆኑ የሚታወቅ ነው። የድርጅቱን የተበላሸ አካሄድ ለማረም በ1970 ዓመተ ምህረት የተሞከረው እንቅስቃሴ ወያኔዎች ህንፍሽፍሽ ይሉታል ያው በኃይልና በመንጠራ ተመቶ ከሽፏል። ወያኔ የማይታረም ኃይል መሆኑን ካረጋገጠ ዓመታት አልፈዋል። አባላቱን ጭፍን ተከታዮች አደረገ። አመራሩ ሁሉንም መስክ በቁጥጥሩ አስገባ። ቀስ በቀስ ቀሪ አንገራጋሪዎችን መንጥሮ እነ ተክሉ ሐዋዝንም ገድሎ መለስ ዜናዊም በስባት ተደግፎ ዋናው ባለስልጣን ሆኖ ጉዞ ወደ ገደል አስፋልት ተነጠፈለት። ድሮ ፉት ፉት ነበር፣ በኋላ ግን ጭልጥ የሚል የትግርኛ ተረት አለ። ወያኔ ስልጣን ከያዘም በኋላ በጥፋት ጎዳናው መንጎድን ቀጠለ እንጂ ታርሞ ወደ ህዝባዊ መስመር ሊመጣ አልቻለም። ስልጣን ከያዘ በኋላ በራሱ ተጋዳዮች ላይ ሳይቀር የአፈና እርምጃውን አጠናክሯል። በመቀሌ እስር ቤት ከ5000 ያላነሱ እስረኞች ነበሩት። የሀባዎችን በግፍ ረሸነ። በመላ አገሪቷ የፍየል ማዕከሎችን መስርቶና መጠቀም ይዞ በሺህ የሚቆጠሩትን የትግራይ ተወላጆች ጭምር አሰቃየ፣ ገደለ። የኢድህ ታጋዮችና መሪዎች የነበሩትንም እነ ሳባጋዲስ ዶሪን ጨምሮ አፈነና አጠፋ። የወልቃይትና ጸገዴ የጸለምትን ወዘተ ህዝብ ትግሬ ብሎ መሬታቸውን ተጠቀለለና ካፈናቀላቸው ወዲህ ድምፅ ያነሱትን ሁሉ በግፍ ጨርሷል። ዛሬም ቀጥሎ ያለው ሁኔታ ነው። የትግራይ ህዝብ በአብዛኛው በወያኔ ጥቅሙ አልተጠበቀም። ዋናው የወያኔ አገዛዝ ተጠቃሚ የወያኔ መሪዎችና ቤተሰቦቻቸው የትግራይ ከበርቴ መደብ ናቸው። ሌላው የበይ ተመልካች ነው። ግን ልጆቻችን ወይም ወንድም እህቶቻችን ስልጣን ያዙልን በሚል በጠባብነት ስሜትና ጸረ አማራነት በመቃኘት ጭፍን ታዛዥ በመሆን ይህ ሰራዊቱን፣ ፖሊሶቹንና ካድሬዎቹን ይመለከታል። ወያኔን መንግስታችን ማለት መደገፍ ትልቅ ስህተት ነው። ውሎ አድሮ እየታየ እንዳለው በወያኔና በትግራይ ህዝብ መካከል ልዩነት ማግኘት የሚያቀታቸው ሚሊዮኖች ኢትዮጵያውያን ይኖሩና የነሱ እንቢታ ሲገነፍል የወያኔ መሪዎች እንደ በፊቶቹ ሲፈረጥጡ፣ ቀሪዎች ግን ለመጥፎ እርምጃ ሰለባ ሊሆኑ የሚችሉ መሆናቸውን መገንዘብ አለባቸው። ጊዜ እያጠረ ነውና መታረም፣ ከወያኔ መራቅ ይጠበቅባቸዋል። በሰሞኑ የታክሲ ነጂዎች የስራ ማቆም አድማ አንካፈልም ያሉ ባለታክሲዎችና የታክሲ ፈቃድን ወያኔ ሲወርስ ወታጅ ሆኑ የትግራይ ተወላጆችና የወያኔ ደጋፊዎች አባሎች መሆናቸው ራሱ ሳንታዘበውና ነጽጥታይ ያዘበት ያለፈ ክስተት አይደለም። ጨው ለራስ ብለጣፍ የሚለው እዚህ ላይ ቢተከስ ቦታው ነው። ማስፈራሪያ ሳይሆን ማሳሰቢያ። በትግራይ ቆም ያለው በትግራውያን ሙሉ ድጋፍ አለኝ የሚለው ጸረ ህዝብ ቡድን ባለፈው ሰሞን ህፃናትን ሳይቀር በግፍ ሲጨፈጭፍ ነበር። በዘረኝነት በተለይ ቂም በቀልን እየኮተኮተ በትግራይ ተወላጆች ላይ ቂም ቁሾን እያስያዘ ይህን ሀቅ የሚመለከታቸው የተረዱት አይመስልም። ድምጻቸውን በወያኔ አስቀምጠዋል። ከወያኔ ነጠል ብለው መታየትም አልቻሉም። ከኑግ የተገኘ ሰሊጥን ያጤኗል። ወያኔ በህዝብ ላይ እንዲፋልል ከተፈቀደለት ውጤቱ አስከፊ ነው። የትግራይ ተወላጆች የተቃውሞ ሰልፍ ሲባል በቦታው አልገኝ ካሉ ጊዜ አልፏል። ወያኔን እንቃወማለን የሚሉ የትግራይ ተወላጆች ራሳቸው ሀቁ ይነገር ሲባል ከወያኔ ዘረኝነት መላቀቅ አልቻሉም። የጎንደርን መሬት ወያኔ ሰርቋል። ትግራይን በእብሪት መሬቷን አስፍቷል። ኢትዮጵያን ዘርፏል። ትግራይ እንድትለማ ኢትዮጵያ ትልማ ባይ ነው ሲባል ልክ ነው ማለት እንኳ አቅቷቸዋል። የወያኔ ጠላቶችና የህብረ ብሔር ድርጅቶችንም እነሱ ያጠቃሉ። ወያኔ ሊወድቅ ደረሰ ሲባልም ብርክ ይዛቸዋል። በ1997 ዓ.ም አይተነዋል። አሁንም እያየነው ነው። ባጭሩ ጭቁኑ የትግራይ ህዝብ ተከላካይ አጥቷል። ከወያኔ ጋር ራሱን ማጣበቅ ደግሞ ራሱን ለጥፋት ማዘጋጀት መሆኑን ቢረዳ እንኳ በሚጠበቀው ደረጃ ሰልፍ ማስተካከል ገና አልቻለም። አፍጦ የመጣበትን አደጋ ለማስወገድ እርምጃ መውሰድም አልቻለም። ይህ ነው የትግራይ ተወላጅ ዜጎችን ዕጣ አሳሳቢ አድርጎብን። ወያኔ የትግራይ ህዝብ ዋነኛ ጠላት መሆኑ አይዘንጋ፣ ይታመንበት በሚል ለማሳሰብ የተነሳ ነው። የትግራይ ምሁራንና ህዝብ ሁሉ ወያኔ ጠላታችን ነው ብሎ ከቀሪው የኢትዮጵያ ህዝብ ጎን መሰለፍ አለበት። ይህ ካልሆነ ግን የነገ ነገር በጣም በጣም አሳሳቢ መሆኑ አይቀሬ ነው። ወደ ሐረር ያሉትም ባለስልጣን የሆኑ የመሰላቸው ውዳ በዚህ መልክ ሁኔታውን ቢያስቡበት መልካም ነው እንላለን። ወያኔ በቆፈረው ጉድጓድ ራሱ ይገባበታል። ህዝብ ሊያጅበው አይጠበቅም። በህዝብ ጠላት በወያኔ ላይ በአንድነት እንነሳ።
Yeah, that's how you